ചേച്ചേ
ሰላም ጠና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ግንቦት 18 2016 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላችሁን ዘና ወደናንተ እየመጣነው እንደገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ በቅንብሩ አብረናችሁ እናመሻለን። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ዘገባ ነው የምንሻገረው። ዘንድሮ ላይ የከፍተኛ ትምህርት መግቢያ ፈተና ከወሰዱ የማህበራዊ ሳይንስ ትምህርት ዘርፍ ተማሪዎች መካከል ከፍተኛ ሆኖ የተመዘገበው ውጤት 533 ከ600 ነው። ይህንን ከፍተኛ ውጤት ያስመዘገበው ተማሪ ደግሞ ሙሉነህ እንየው ይሰኛል። ደብረ ማርቆስ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ተማሪ የነበረው ሙሉነህ ለላቀ ውጤት ስለበቃበት ሚስጥርና ከተማሪነት ዘመኑ ጋር የተያያዙ ጉዳዮችን ከሀብታሙ ስዩም ጋር ተጫውቷል። በመቀጠል ይቀርባል።
ያው ደስታው ባያለሁ የሐዲስ ዓለማየሁ ልያዳት ኢንስቲትዩት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁትኝ 533 ነበረ።
በጣም አመሰግናለሁ ሙሉነህ። ኢትዮጵያ ውስጥ ከተመዘገበው የማህበራዊ ሳይንስ ተማሪዎች ውጤት ከፍተኛው ያንተ ውጤት ነው። የጥናትና የዝግጅት ሚስጥር ምንድን ነበረ?
ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ በምችለው አቅም። ትምህርት ቤቱም የምችለውን ያህል አግዞናል። እንደ ሐዲስ ዓለማየሁ ልያዳት ኢንስቲትዩት አስቀድመን እንግዲህ ወዲያው ትምህርት እንደጀመርን 2015 እንደገባ ለኢንትራንስ ነበረ ሁላችንም ትኩረት የሰጠን እዚያው ተፈታኝ ተማሪዎች። እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ ሁሉን እርሱን ቀጣይ ዲቴል የምናየውን ነገር በደንብ ለማየት ሞክረናል። ኋላ እንዳያጨናንቀ ምን እንዳይል ከዚህ ቀጥሎ እንግዲህ ምናልባት በጣም አግዞኛ ያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ፣ እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱን ለመጠቀም ሞክሬያለሁ እና ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት ተረቱነን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለኝ።
ሙሉነህ፣ የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው?
ቀጣይ ማጥናት እንፈልገው ሁለት የፊልዶች አሉ። ኢኮኖሚክስ ኤንድ ላ ሁለቶችን ማጥናት ፈልጋለች ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርስ ለመድረስ ባገኘሁት አጋጣሚ ሁሉንም ለመሞከር ወዳለው ለምሳሌ ስኮላርሽፕ ካገኘሁ ያን አክሰስን ካገኘ አሁን ገጠር አካባቢ ነው ያለው፣ እሱ ምን ማግኘት አልችልም። ቀጣይ ይህ ነገር ከተሟላልኝ መሞከር ፈልጋለሁ፣ ግን ለጊዜው ማጥናት ፈልጋለሁ። ኢኮኖሚክስ የምለው ነው።
ስለ አስተዳደግህ እስቲ ንገረኝ ትንሽ።
ምዕራብ ጎጃም ሁሉን ሰከላ ወረዳ ነው የተወለድኩት፣ ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ ገጠር ትምህርት ቤት አለች። ከስድስት ሳም ከዛ ነው የገባሁት። አንደኛ ክፍል ነበረ፣ እንደዚህ መዋለ ህጻናት የሚባል ነገር የለም። ከታ ከሱ ገባው እንግዲህ አጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻሉ ተማሪዎች መካከል ነበርኩና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት ማምጣት ቻልኩኝ። በዛ ቀጠልኩ እንግዲህ ከስድስት ጊዜያው ጥሩ ውጤት ነበረኝ። ቀጣይ ስራ ትምህርት ቤት ይባላል። ከእኛ ስልሳን ሰዓት ስራ ኮሎ የሚገኝ ነው። ወደ መሰራትና ስምንትን የተማርኩኝ እሱ ጋር ስምንተኛ ክፍል ሳለሁ አጋጣሚ ከእኛ በፊት ቀድሞ የነበሩ ተማሪዎች ወሎ አዳሪ ትምህርት ቤት ሁለት ተማሪዎች ሂደው ነበር እና እነሱን ስጠይቅ እንግዲህ ውጤታማ ሆነው በዚህ ምክንያት ሂደዋል ሲባል እኔም የተወሰነ አቅሜን ለመርሳት ሞከርኩ። ሚዛኔ ወደ አዳሪ ትምህርት ቤት ለመቀላቀል ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት በእኛ ጊዜ ነው የጀመረ። እዛ በፊት አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ ወሎ አዳሪ ትምህርት ቤት ለመቀላቀል ነበር መጀመሪያ እንግዲህ አስቤ ነበረ። ግን በአጋጣሚ እንደዚህ ጀምረ ሲባል ሁለቱንም ነው የወሰድኩትኝ። ማለት በሚኒስትሪ ጥሩ ውጤት ተፈራና ያመጣው ሲ ደግሞ ወዳዳችን ሴት ማስገባት ነበርና ወደሱ እንግዲህ ለመከላከል አስቀድሜ ስለወሰንኩኝ ሁለቱም ፈተናዎች ነበረ። በሁለቱም ጥሩ ውጤት አመጣውና አለፍኩኝ። በ2012 ወደ አዲስ አለማ የሉያዳት ሴት መከላከል ችያለሁ ማለት ነው።
ሙሉ ነህ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ?
አብዛኛው ኢትዮጵያውያን ተማሪ ያጋጠመችን የኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋርም ነበረ። እንደ አብዛኛው ኢትዮጵያውያን ሰዎች ብዙም የተዳደለ ህይወት አይደለም የሚኖሩት እና እሱ ጋር አጋዥ መጽሐፍ ታክላታለህ። እነሱ ነገሮች የማሟላቱ ነገር የደብተርና ስክሪፕት ሲችሉ እንኳ እነሱ ነገሮች ወጣ ያሉ ፍላጎቶችን ማሟላት ብዙም አይችልም ነበረ እና እነሱ ጋር ቢያንስ ኔት መገደብ ነበረብኝ። እንዲህ በአቅም መኖር ነው እያልኩኝ እንደዚ አይነት ነገር ነበረ እና ቢያንስ በረዥሙ ላነሳው የምችለው ይሄ ነው። ቀጣይ ደግሞ ምናልባት ወደ አዳሽ ምስ የተቀላቀል ነው የመጀመሪያ። ከዚህ ምንም የቤት ልጅ አይነት ነገር ነው ወጣ ብዬም አላውቅም ነበረ እና ይሄ ከተማሪው ጋር ስቀላቀል እንደዚህ ስል የጋራ ኑሮ ከዛ ነው እና የጀመርኩት የሶስቱም እዛ ጋር ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንደ አብዛኛው ተማሪ ያጋጠመ ነው። በእርግጥ እሱ ነገር አጋጥሞ በዛ ሂደት ማለት ቀላል አልነበረ እና እንዲሁም ብዙ ያንስ ወደ አስር አካባቢ ተማሪዎች የዚያ ምክንያት ወጡ ይሄዱ ነበሩ። እሱ ነገር አጋጥሞናል። እንዳጠቃላይ
በተለያየ ጊዜ ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁ ለመከታተል የሞከራችሁት። እንደዛም ሆኖ ግን ከፍተኛ ውጤት ለማስመዝገብ ችለሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ?
እንደምታውቀው አስቀድሞ ያጋጠሙ ነበሩ። በቅርቡ ያጋጠሙ ነበረ። የዝግጅት አካባቢ ያን ያህል የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ የሚዘዋወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር። እሱንን ወዲያውኑ ትኩረታችንን በግሌ ትኩረትን ያደረጉት ወደ እንዲህ ወደ ምችለው ነገር ወደ ፈተናው ነበር ቤቴን ያዘርኩት እና ከሱ ነገር ለመገደብ ሞክሬያለሁ። ከዚያ ውስጥ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው እና ወደ ትምህርታችን ያተኮር ነው። መጨረሻ ላይ ግን እኛ ፈተና ወዲያው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው። በተለይ አሁን ያለው እንዳለ እየሄደ ያለው ግጭት እሱ ጋር ናቹራል ሳይንሶቹን እየጠበቅን ነበር። ስፔሻል ተፈትነን እዚያው ግቢ ሳለን በላያችን ለእንደዚህ ቤት በምታ ከባድ መሳሪያ ይተኮስ ነበረ። የዛኔ እንግዲህ የሆነ ግጭት ነበረን እንግዲህ ስናቋርጠ እኔም ወደ ቤት ስመጣ እንግዲህ የዛኔ ተበተና ወደ ቤት ስመጣ ብዙ እስከስሳት ምናምን መንገድ በእግር የመጣሁበት አጋጣሚ አለ እና የተወሰነ ተጽዕኖ አለው። ግን ያም ቢሆን የወደፊት እያሰቡ ለወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ ያሰብኩት።
በጣም አመሰግናለሁ ሙሉነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆንህ እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም እድል ሁሉ እንዲገጥምህም እመኝልሃለሁ። ከመለየታችን በፊት የምታስተላልፈው መልእክት ወይንም ቀረ የምትለው ሀሳብ ካለ እሱን ልቀበል።
ተፈታኝ ተማሪዎች ይኖራሉ፣ በግጭት አካባቢ ውስጥ ያሉ ተማሪዎች ይኖራሉ እና ለእነሱ የሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየመጣ ነው። ትንሽ አስቸጋሪ ይሆናል። 3.2 ፐርሰንት ብቻ ነው ዘንድሮ ያለፈው እና ሶስት ነገሮች አሉ። ትንሽ ቤቶችን ያላሰለፉ ችሉትን ያህል ተዘጋጁ። ግጭት ውስጥ ያላችሁ ተማሪዎችም ምናልባት ጊዜ ያልፋል እና አይዟችሁ፣ በርቱ። ያላችሁን ምናልባት ዘንድሮ ተፈታኝ ከሆናችሁም አምና ታካሚ የተማራችሁትን ዙራችሁ ለማየት ሞክሩ። ትምህርት ሲከፈት ማለት እወዳለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የጋቢና ቪ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በብዙ የአፍሪካ ሀገራት የሚበቅለው እንሰት በኢትዮጵያ በተለይም ደግሞ በደቡባዊ የሀገሪቱ ክፍል ለምግብነት ይውላል። እንሰት ድርቅን በመቋቋምና ረዥም ጊዜ በመቀመጥ እንዲሁም ደግሞ አስከፊ የሆነ የአየር ንብረት ቀውስን በመቋቋም ልዕለ ምግብ እየተሰኘ እስከ መጠራትም ደርሷል። በእንሰት ላይ የመመረቂያ ጽሁፋቸውን የሰሩ 3 የሐዋሳ ዩኒቨርሲቲ ተማሪዎች ታዲያ በኢትዮጵያውያን ዘመን አቆጣጠር በ2023 ዓ ም ብራይት ማኑፋክቸሪንግ የተሰኘ ተቋም በመመስረት የእንሰት ዱቄትን አብላልተው ለተለያዩ ብስኩቶችና የምግብ ግብአቶች የሚውል ዱቄት በማምረት ለገበያ ማቅረብ ችለዋል። ከመስራቾቹ መካከል አንዱ የሆነው እሱ ባለው አለልኝ ጋር ስለ ተቋሙና ስለያዙት ህልም ቆይታ አድርጌያለሁ። ወደ ቆይታችን እንለፍ። የሐዋሳ ዩኒቨርሲቲ የተፈጥሮ ሳይንስ ተማሪ የሆኑት ሶስት ጓደኛሞች ከአንደኛ ዓመት ጀምሮ ዶርም በመጋራት የተጀመረው አንድነታቸው የመመረቂያ ጽሑፍ ፕሮጀክት አብሮ እስከ መስራት ድረስ ዘልቋል። ለመመረቂያ ጥናታቸው የመረጡት ድርቅ ተከላካዩ እንሰት ከተለመደው የቁጮና የቡላ ምግብነት ውጪ በጥቅም ላይ ይውል እንደሆነ ማየት መቻል ነበር። የጥናት ውጤትም ብራይት ማኑፋክቸሪንግ የተሰኘ ተቋም በ2013 ዓ.ም እንዲቋቋም መርዳቱን የተቋሙ አጋር መስራች እሱ አለው አለልኝ ይናገራል።
አህመድ ደሊልና ሰለሞን መገሳ ይባላሉ። የተገናኘ ነው እዛው ከሐዋሳ ዩኒቨርሲቲ ነው። ከፍሬስ ጀምረን አንድ ላይ የተማርነው እና ሐዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት፣ እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮመንታል ያጠናው፣ አንዱ በፕሮሰስን የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው። የቴሲስ ጽሁፋችን ነበር። የፕሮጀክታችን እንሰራነውን ወረቀት ነው በፕሮስቴፕ ዴቨሎፕ አድርገን ወደ ካምፓኒነት የቀየር ነው ማለት ነው።
ወጣቶቹ ከዩኒቨርሲቲ እንደወጡ የስራ ፈጠራ ተቋም እንዴት መመስረት እንደሚቻል ወደ ማጥናት ነው ያቀኑት።
ከተመረቅን በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ትሮችን ጆይን ያደረግነው ቀጥታ ካምፓኒ ድሪል የማድረግ ድሪም ነበረን እና እሱ ድሪም ነው እውን ለማድረግ እየሰራ ነው ያለ ነው ማለት ነው። ብዙ ተግዳሮቶች ገጥመውናል በእውነቱ። እንደ ስታርታፕ ሆነሽ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት፣ ስራውን መስራት ሆና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው እወዳለሁ። በዚሁም ሐዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበር።
እሱ ባለው ጂአይዚ የተሰኘውን ተቋም ጨምሮ የተለያዩ ድርጅቶች በሚያዘጋጇቸው የስራ ፈጠራ መርሃ ግብሮችና ውድድሮች ላይ በመሳተፍ ከዚያ በሚያገኟቸው ገንዘቦች ስራቸውን እንደሚያስኬዱ ይገልጻል። በዋናነት በፋብሪካቸው በኩል እንሰትን ለተለያዩ የምግብ ግብአቶች መጠቀም ወደሚያስችል የምግብ ምርት መቀየር ችለዋል።
በዋናነት ካምፓኒዎችን ወደዚህ የገባበት እንሰት አገራችን ላይ እየተሰራበት አይደለም። 20 ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው። ግን የቢቢሲ የዘገበውን ዘገባ የትሽ ከሆነ እስከ 100 ሚሊዮን መመገብ ይችላል። እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው። እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው ገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያችንን በዛ ኢኒሽቲቭ ቢልድ ማድረግ የጀመሩ
ብራይት ማኑፋክቸሪንግ ተቋም ምርቶቹን በሐዋሳ ከተማ ባሉ ትላልቅ መደብሮችና እንዲሁም ወደ አውሮፓ መላክ ጀምሯል። ይሁን እንጂ ለአሁኑ በቂ የሆነ የጥሬ እቃ አቅርቦት ቢኖርም ስራው እየሰፋ ሲመጣ ግን የጥሬ እቃ አቅርቦት ተግዳሮት ሊኖር እንደሚችል ስጋት አላቸው።
በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሐዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሐዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረክባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ ፉድ አይፈልግ የለም እና የኛ ፕሮዳክትን በምግብና ጥራት የተረጋገጠ በመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። አሁን ላይ ለቅስጋ ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው። ከእንትን ደቡብ ውስጥ ቢሆን ማለት ነው አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድራውት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል በጣም አሪፍ ነው።
በቀጣይ ዓመታት ተቋማቸውን በማሳደግ ኢትዮጵያ ወደ ሀገር ውስጥ ከምታስገባቸው የተቀነባበሩ ዱቄቶች ገበያ መጋራት ህልም ያደረጉት ወጣቶቹ ሌሎች የአፍሪካ ሀገራት ያላቸውን አቅም በመጠቀም እንዲሁም ወደዛ የመስፋፋት እቅድ እንዳላቸውም ይናገራል።
ናይጄሪያም ሳውዝ አፍሪካም ብትሄጂ ላይክ እንደ ጫካ ነው። ፉልስ ባናና ብለው ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡትም። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዴሊሽስ ነው እንደምታውቂው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም፣ አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትም በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስን ነው የምንገኘው።
እንሰት የአየር ንብረት ለውጥን በመቋቋም ብዙዎችን ሊመገብ የሚችል ልዕለ ምግብ በመሰኘት በተመራማሪዎች ዘንድ ይሞካሻል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እሱ ባለው በጣም ነው ማመሰግነው እንግዳችን ስለሆንክ። እስኪ ሙሉ ስምህን ማነተና የምትሰራበትን ተቋም አስተዋውቀኝ።
አመሰግናለሁ። ስሜ እሱ ባለው አለልኝ ይባላለሁ። የኬሚካል ኢንጂነሪንግ እና የቢዝነስ ማኔጅመንት ባክግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኑፋክቸሪንግ ይባላል። እሱን ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልል እና በደቡብ አካባቢ ስለሚገኝ ፓኔችን ያለው ከረንትሊ ሀዋሳ ነው የሚገኘው።
አመሰግናለሁ። እንግዲህ ይሄ ብራይት ማኒፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናቸው የመሰረታችሁት። የእነሱንም ስም አያይዘህ አስተዋውቅልኝ እና እንዴት ልትጀምሩት እንደቻላችሁም ንገረኝ።
ካምፓኒያችን እንግዲህ በ2021 ነው የጀመረው። ፓርትነሮች አህመድ ደሌ እና ሰለሞን መገርሳ ይባላሉ። የተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው። ከፍሬሽ ጀምረን አንድ ላይ የተማርነው እና የቴሲስ ጽሁፋችን ነበረ የፕሮጀክታችን እንዶፍ ነበረ እና ሰራኑን ወረቀት ነው በፕሮስፔክት ዴቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት፣ እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮንመንታል ያጠናው፣ አንዱ በፕሮሰስ የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው።
መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል?
ለኢትዮጵያ አቆጣጠር በ2013 ነው የተመረቅነው። ከተመረቅን በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ትሮችን ጆይን ያደረግነው ቀጥታ ካምፓኒ ቢልድ የማድረግ ድሪም ነበረን እና እሱን ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው።
ምንድን ነው እሱ? እስቲ ህልማችሁ ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ኃይል የሚሰጠው ክፍል ነው፣ እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላል እና ድርጅታችሁ ምንድን ነው እሱ የሚያደርገው? እስቲ
ብዙ ጊዜ ስታርች በቆሎ ስታርች አለ፣ የስንዴም ስታርች አለ እና በዋናነት ካምፓኒዎችን ወደዚህ የገባበት እንሰት ሀገራችን ላይ እየተሰራበት አይደለም። ከንትል እንሰትን እየተጠቀመ ያለው ህዝቡ 20 ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው። ግን የዲዲሲ የዘገበውን ዘገባ የትሽ ከሆነ እስከ 100 ሚሊዮን መመገብ ይችላል እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያችንን በዛ ኢኒሽቲቭ ቢልድ ማድረግ የጀመርነው ማለት ነው።
የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ? የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰትና እሱን በተመለከተ እናንተ የጨመራችሁበት ነገር ሊስት ንገረኝ።
ኢኒሽያሊ ቡላ 90% እንዳልኩሽ ስታርች ነው። ስለዚህ ኢንግሪዲዮች አሉ። ስለዚህ ያን 10%ቱን ሪሙቭ አድርገን ፉሊ 100% ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክቱን ያመረት ነው። ግሉተን ፍሪ ነው። በጣም ሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሽ ማርኬቱ በደንብ እንትን አይደለም። ጀርመን ነው ናቸው የሚጠቀሙት ፕሮዳክታችንን። እዛም ኢኮፒያ የምትባል ፌልድ ሰርቪስ አላለችን እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ያገኘናት እንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት
ወደ ቀጣዩ ጥያቄ ነው የመጣኸው። እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ይገኛሉ
ምርቶቻችን? በዋናነት አሁን ላይ በማሳ አድርገን ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው። አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከሀዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሀዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሀዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረክባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ፣ እዚህ ፉድ አይፈልግ የለም እና የኛ ፕሮዳክትን በምግብና ጥራት የተረጋገጠ እንደመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። እስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ የምግብ ኢንዱስትሪ እንትኖች ላይ ግሉተን ፍሪ ትልልቅ ሆቴሎች ላይም እንደዚህ ግሉተን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፍርኖ ዱቄት መሆን በሚችለው መልኩ ለሁሉም ፍርኖ ዱቄት እንደሚሆነው ነው የሚሆነው። የኛ ፕሮዳክት ግን ግሉተን ፍሪ
በጣም ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስቲ ትንሽ አንድ ባለሙያ አንተ አስረዳ።
ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አይተሻቸው ከሆነ እነዚህ የሚበሉት እንቡቶቹ አሉ አይደል? እቺ ፕሮቲን ፓርታ ስኳር ስኳር የሚለው ፓርት እሱ ግሉተን ነው። አሁን ለምሳሌ ጤፍ የለውም፣ ግሉተን ፍሪ ነው ጤፍ። ያቺ ፓርት የለችም። እቺ ለሄልዝ አይመከርም፣ ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች። አሁን ስኳር ያለበት ሰው እንዲህ ዳቦ አይበላም አይተሽ ከሆነ እና የኛ ፕሮዳክት ላይክ ድንችን ብታይ ግሉተን ፍሪ ነው። እንሰትም እንደዛው ግሉተን ፍሪ ነው። ካዛባ ግሉተን ፍሪ ናቸው። ለዛ ነው ሞሩፍ ደግሞ ይህን ኒትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታሉ ማለት ነው።
እስቲ ስለ ጥሬ ዕቃ እናንሳ። ብዙ ጊዜ እንሰት የሚተከለው በሰዎቹ ጓሮ ነው። በደቡብ በእርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ?
በዋናነት አሁን ላይ ከረንትኒ ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው ከረንትኒ ደቡብ ውስጥ ቢሆን ማለት ነው። አላወቀውም፣ ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድራውት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል ሞ በጣም አሪፍ ነው። ምክንያቱም እኛ ካምፓኒ ወረድ አንድ ይቆማል፣ ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ላይ ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት። ግን ናይጄሪያም ሳውዝ አፍሪካም ብትሄጂ ላይክ እንደ ጫካ ነው፣ ፎረስት ነው። ፉልስ ባናና ብሎ ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡትም። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዴሊሽስ ነው እንደምታውቀው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም። አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስት እንደዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት።
ከዩኒቨርሲቲ እንደወጣችሁም ነው ወደ ስራ የገባችሁት እና እስቲ እያጋጠሟችሁ ተግዳሮቶች ምንድን ናቸው?
ብዙ ተግዳሮቶች ገጥመናል በእውነቱ። እንደ ስታርታፕ ሆነሽ ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት፣ ስራውን መስራት ሆና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው እወዳለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ። ከእነሱ ሌተር በማጣፍ ሲስተሙን ቀለል ለማድረግ ሞከረናል። ግን ኦልሬዲ ያለፈ እንትን ስለሆነ አላነሰውም፣ ብዙ እንትኖች አሉ። አሁን ላይ ግን ሲስተሙን እየቀለለ ነው፣ መንግስትም ትኩረት እየሰጠው ነው።
የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለሁ እና እስቲ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው?
ኮሌጅ ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው እንጂ ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒቸር ጃይዚት የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ፖሎችን አውጥቶ በዛ ቢዝነሳችንን ፒች አድርገን ሳፖርት አድርጎን ፕሮቴክት ዴቨሎፕ እስክናደርግ ድረስም ረድቶን የአይሚሽን ግራንት ሳፖርት ሊያደርገን ችሏል ማለት ነው።
ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ህልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ።
እስካሁን ላይክ ውስታችንም ቋሚ ሰራተኞች ብለን የተመዘገብ ነው እና ከእኛ ነገሮችንም ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክትሪም ኢንዳይሬክትሪም ላይክ የኛ ካምፓኒ እስከ 25 ሰው ያዝ ይችላል። ህልማችን እንሰትን ረው ማቴሪያላችንን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲጠቀም ማድረግ እና ኢትዮጵያ ስታርች 20,000 ቶን ኦፍ ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ 20%ን እኛ ሀገራችን ላይ ማምረት እኛ ሀገር ተኝተንበት ነው የምናደርገው። ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ አሁን ናይጄሪያ እንደነገርኩሽ ሳውዝ አፍሪካ አይበላም ፎረስት ነው። እዛ ሄደን ካምፓኒያችንን ላውንች ማድረግ
እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው።
እኔ አመሰግናለሁ።
የመጨረሻው መሰናዷችን ደግሞ ከአእምሮ ጤና ጋር ይያያዛል። በዩናይትድ ስቴትስ የታዳጊ ህጻናትና የወጣቶች የአእምሮ ጤና ሁከት ከአሳሳቢ ደረጃ ላይ እንደደረሰ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ አስታውቋል። በሙያዊ ማብራሪያ ታዲያ የህጻናት የወጣቶችና የአዋቂዎች ልዩ የአእምሮ ህክምና ባለሙያ ዶክተር ቢኒያም ገሰሰን አሉላ ከበደ አነጋግሯቸዋል። ዶክተር ቢኒያም በፔንሰልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ህክምና ክፍል ሊቀመንበርም ናቸው። ወደ ቆይታቸው እንሻገር።
ዶክተር ቢኒያም በቅድሚያ ለጊዜው አመሰግናለሁ።
ክርስትልን አመሰግናለሁ።
በዛሬው የሐኪሙን የጠየቁ ዝግጅታችን በአሁኑ ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይትድ ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ 40% የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይትድ ስቴትስ የበሽታዎች መከላከያ እና መቆጣጠሪያ ድርጅት ሲዲሲ የቅርብ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎችና ወጣቶች በዚህ ደረጃ ለነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድን ነው? ዶክተር ቢኒያም ስለ ጥናት ውጤቱስ ምን ይነግሩናል?
በጣም የሚያሳዝን ነው ስታቲስቲክሱ። እስከ 40% ድረስ በታዳጊ እድሜ ያሉ ህጻናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይህም 10 ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ኢልነስ የአእምሮ ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ስም ትክክል ላይ መጣ ይችላል። ዋናው በህፃንነት እድሜ እስከ 12ኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ADHD ወይም አቴንሽን የማጣት ጭንቀት እስከ 9-10% ድረስ ሲሆኑ፣ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸው አሉ፣ ኦፖዚሽናል የመሆን እና እንደዚህ አይነት። ግን ወደ ጉርምስና ሲገባ ደግሞ ከ12 ዓመት እስከ 17 ዓመት ደግሞ የቢሄቨራል ፕሮብለምስ ሲቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩዝ ወደ እጽ ድራግ እና አልኮል የመግባት አዝማሚያዎች አሉ። እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ህመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ህመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት፣ የእንቅልፍ መዛባት፣ ኢምፓልሲቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግ እና በዛም ሳቢያ ወደ ድራግ፣ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደ መግባት የናደድ ስሜትና አግሬሽን ሊያመጡ ስለሚችሉ፣ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ህመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ህመም ከሰውነት ህመም ጋር የተያያዘ ነው። ራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው እየወፈረ አሁን እዚህ አሜሪካ ሀገር እስከ 60% ድረስ ሰው ክብደት አለው። በጣም ወፍራም የመሆን አይነት አለ። እና ይህ እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር፣ ለሌላም በሽታዎች ይዳረጋሉ። ስለዚህ አእምሮ በሽታ ስንል ዝም ብሎ የአእምሮ ጭንቀትና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከ ማጥፋት ድረስ ይደርሳል።
ከፍተኛ ክብደትን ቅድም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉ ነው።
ልክ ነው። ትክክል ነው። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረው የተያያዙ ናቸው። ጭንቀት ያለው ሰው ለምሳሌ ስኳር በሽታ ወይም ደም ብዛት ቢኖራቸው ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ፣ ስፖርት እና ስትሬሳቸውን ሃንድል በደንብ ካላደረጉ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው ጥሩ ምግብ ተመግበው ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳሩ ከቁጥጥር ውጭ ይወጣና በዛ ምክንያት የዛ ኮንሲኩዌንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል፣ ያ የመባባሱ ደግሞ የአእምሮ በሽታ ያባብሰዋል እና ቪሽስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል።
በዓለም አቀፍ ደረጃም ሁኔታው ያንኑ ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከ10-19 ከሚገኙ ታዳጊዎችና አፍላ ወጣቶች በዓለም አቀፍ ደረጃም ከሰባቱ አንዳቸው ለተለያዩ የአእምሮ ጤና ሁከቶች ይጋለጣሉ ይላል እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ። ስለዚህስ ምን ይሉናል? እንደው ከዩናይትድ ስቴትስ ውጪ ምንም እንኳን እርስዎ የህክምና አገልግሎት የሚሰጡት በዩናይትድ ስቴትስ ውስጥ ቢሆን በሌሎች አካባቢዎች በሌሎች ሀገራትም በዓለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህስ መንስኤ ምንድነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ሁከት በዚህ ጊዜ መታመም ወይም መጋለጥ ቻሉ?
በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋኖ ይወራልና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ ዓለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይሄን ያህል አይደለም ስታቲስቲክሱ፣ ግን ህመሙ አለ።
የዛሬን እዚህ ላይ ፈጸምን። ደህና ደሩ።